የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምን አመሻችሁ።
በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል።
የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጹ።
ዓላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው።
ሙሉ ዘገባውን ይዘናል። በሌላ ዘገባ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ።
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ ማሳስበዋል። አስቴር ምስጋናው ተከታዩን ይዛለች።
በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ህይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋኸኝ ገፋኸኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በ34 ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወቅ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል።
ዓላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸውም። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲው ማህበረሰብ ጋር ከህብረተሰቡ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድሞ መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ መደረ መሆን አለባቸው።
ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዚዳንት ዶክተር ደሳለኝ መንገሻ ይናገራሉ።
በየዩኒቨርሲቲው ዜጎች ለተማሪዎች በቂ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበትም። ከዛ በኋላ የጎንደር ከተማ ወጣቶችም የሃይማኖት አባቶችም መጥተው ነበር ተረጋግቶ ነው ያመሸው። ትናንት ነው ጉዳት የደረሰባቸው ነበር የተወሰነ። ብዙዎቹ ታክሞ ተመልሰዋል። ያኮላል ጉዳት አሁን እንግዲህ የፌዴራልም የክልሉ ልዩ ኃይል ፖሊሶችም ማለት ተቀናጅተው እየሰሩ ነው።
የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ።
ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያውት ነው። ምንም አይነት እንኳን እና ሌላ የሰላም እና እንትን ዝንብ የማያርፍባቸው መሆኑን እናረጋግጣለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዝዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከአመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አምሃ ተከታዩን ዘገባ ልኳል።
ፖሊስ የሶማሌ ክልል የቀድሞ ፕሬዝዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክቷል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የ200 ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ስራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር ማዋል የጀመሩት ከ2003 ዓ.ም አንስቶ እንደሆነም ፖሊስ አስረድቷል። ፖሊስ ሌሎችም አከናውኛቸዋል ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግሯል። ከምርመራ ስራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል። ለዳር 27 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤንሻንጉል ጉሙዝ የያሶ ወረዳ ነዋሪዎች ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ ኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላሉ። ሙክታር ጀማል ዝርዝር ዘገባ አለው።
በቤንሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታ በቡድን ወደ 37 የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምጽ ያናገራቸው ሰዎች ገልጸዋል።
ምን ሁኔታ አለው? እኛ ታፍረን ነው ያለን። ምን እኛ ሁኔታችን ምን? ኦሮሞች አሁን ሁለቱም አልቀዋል። ኦሮሞ ሚሉት አሁን ሁሉ በአንድ የተሰበሰቡት አሁን ነጡ ሁለቱም አልቀዋል።
ማን ነው የሚጨርሳቸው? ምንድን ነው የሆነው? እስቲ
ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው የሚለጉን እኛም ዛንም
ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስቲ የሰሙት ይንገሩ።
ምን ምክንያት ዝም ብሎ ነው እንጂ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት 18 ሰው ሞተ። ኦሮሞ አንድ ተቀምጦ ሲቀመጡ አንድ ላይ ደግሞ 8 ሰው ሞተ ይባላል። እነሱ አንድ ላይ ደግሞ 27 ይላሉ። እኛ እንግዲህ በወሬና በእንትን ነው እንጂ ያው አያጋሪና በአምቡላንስ ነው ወደ ጫካ ይችላሉ ወሬ ምካ።
ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አገኘ?
እንዴት ሆኖ እድል ያገባሉ? ሁሉም እኮ የስቴሽን መውጫ እንኳን አጠን ነው እንትን ያለ። ያው አንዳንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ይጓደኛላል ለነሱ ያለ ነው እንጂ ምን እንዴት ያደድ ያላቸው? ያው ጉሙዞች ናቸው፣ ወጣትና የመንግስት ሰራተኛ ትላልቆች ናቸው። ይህን ሁላ የሚሰሩ
ከምን የተነሳ ነው የሚመስሉት? ምንድን ነው የሚሉት ነገር?
እኛም እኮ ግራ ገብቶናል። በቃ እንዳውጠ ሁለት አውጠው በቃ እኛ ኦሮሞን አንፈልግም ነው። ኦሮሞ አንፈልግም ቀይ የተባለ እኛ አንፈልግም
ነው። አሁን እርስዎ ያሉበት ሁኔታ ምንድን ነው ያለው? ሌሎች አካባቢ ላይ ያሉ ሰዎችንስ?
አሁን እኛ ታፍነን አሁን ሽንት እንኳን ምንወጣበታችን እኛ ግርግር ነው። መውጫችንን ገና ጊዜር ነው የማያውቁ እኛ ታፍነን አሁን ያው ስለስና አሁን የመውጦች እንዳንድ እኔ አማራ ነኝ። ጎጃሜ ራሱ ስንተጫካ ነው ጌሞት ያለ አማራ ማለት ነው። ማን ዳር ይወጣል ማን ደም እኛ በራብና በጣም ነው አሁን ዝም ብለን ሙትን ያለ። እኛም አሁን ከቦን በቃ አሁን እኮ ሽንት ቤት ምናምን ተቀምጬ ነው አሁን የሆነ ሊሸኝ ኮ ሊመጣሁን በዚህ
እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣንና የጸጥታ አካላት ጭምር ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ፣ እንደ ሞተ ሰው አጥፍጬ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም ማቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ፣ በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ከቤተሰብ ውስጥ በገፍ የተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ።
ኦላና ሉባ ማቲ ሙሉዳ፣
ኦላና ሉባ ሙሉ ቤተሰብ 3 ሰው ነው የሞተው። በዳሳ ሀብቴ ከነ ሙሉ ቤተሰቦቹ 5 ሰው ነው የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርጳ ከነ ቤተሰቡ 11 ሰው ነው የተገደለው። በሺ ሀቡሼ እናት ናት፣ ከነ 8 ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት። ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳውን የጸጥታ ሁኔታና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ።
ያሶ ላይ ወለገኛን በጣም በጥጥም ሌላ ነገር አካል የለም። ቁመቶ ነው እዚሁ የሚያቀውጠውና እዚሁ የሚረብሸው።
እነማን ናቸው እንደዛ የሚያደርጉት?
የሚተላለፊዎች ነው እዚህ መጥተው እዚህ የሚጠብቁ።
ምንድን ነው ያደረጉት?
እዚህ ማግደል ነው። ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ እንዲት ሆኖ በእኛ ወረዳ በእኛ ቀበሌ
ይሄ አሁን የሚሉኝ የኦነግ ታጣቂዎች ሰው አስቸገሩ፣ ሰው ገደሉ ያሉት። እስቲ በሰሞን የሆነው መች ነው? ምን ላይ ነው? ማን የሞተው?
እንግዲህ ያን ያለው ችግር እስካሁን ድረስ እንግዲህ በትላንት በስቲያ ሰው እንደገደሉ ነው ላይ የሚወጡት። እኛ አሁን ደግሞ በየወሰን ድንበሩ ላይ በቃ ታጠቀች እያስቀምጡ በቃ መውጫና መግቢያ እንግዲህ እያሳስሩ ነው አሁን ጊዜ ድመት ማይደረስ። ስለዚህ አሁን ዛሬና ዛሬ ሰላም አድሯል። ሰላም እንደምንዛለ።
አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትናም የአሜሪካ ድምፅ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ 8 ሰው የተገደለበት አቶ ፈይሳ የሚባሉ ሰው ትላንት ማታም ወደ 30 የሚሆን ሰው የተለያየ እዛው ባሉበት እንደሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይህም በተመለከተ ምን ያውቃሉ?
አይ እሱ እኔ አላውቅም። እሱ ይሄ ያህል ከተማዎች የተፈጸሙ ድርጊት የለም እስካሁን ድረስ እኔ እንደ ጸጥታ አካለንም ይህን ነገር ሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነ ክ ጉዳይ የለም። ዚ ጉዳይ ነው
ያሶ ለምሳሌ ጎድሌ የሚባል ጎጥ ያውቃሉ አይደል?
ጎድሌ ጎጥ
እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው። በጥይትም ድምጽ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት።
የለም እኔ ምንም አረጋለኝ እንደኔ አሁን ኮንድራክ ዳጋድሎም ቢሆንም ምንም ህዝቡ ነው ማረባ ማብራቱ ነው ወጣ እንጂ ምንም የሞተው ድምጽ ላይ ኮንድራክ ነው ያየው ነገር አለ።
አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ
ባህልን በአሁኑ ሰዓት ባለው ያሶ ዙሪያ ሰላም ነው። እንግዲህ አንዳንድ በወሳኙ አካባቢ ላይ ነው አንዳንድ ግጭቶች፣ አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርድ ስነት አጠገች በቃ ስጋት የሚያሳድረው በማህበረሰብ
አይነት ስጋ ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ?
በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢም ታጠቅም የለንም። ጀነራሉ በእኛ አካባቢ በእኛ ክልልም ሆነም በእኛ ዞንም እንደዚህ አይነት ታጣቂ የተታጠቀ ሰው የለም፣ የተያዘም የለም። አካባቢው ሰላም ነው። እኛ አካባቢ
የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፈተኛ ችግር እየፈጠረባቸው መሆኑን ገልጸዋል።
እዚህ አካባቢ በመህራብ ቀጠና ጋ እየተንከሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት የሆኑ ነው ያለው። መንገዶች በመዝጋት አስፈላጊውን የሆነ የሲባይ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዛ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው።
የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር ያሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ።
ይሄ ሁሉ ቅንጅት ከየት እንደሚመጣ አሁን ያው ሱዳን ውስጥ የሚደረገው ስልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ሚስጥር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማሳት ብቻ ማምለት አይቻልም። ይህ ነው
ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ መጠን ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ። የግንባሩ ሰራዊት ከአስመራ በኢትዮጵያ አየር መንገድ አውሮፕላን ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግስት ጋር አስመራ ላይ በገባው ውል መሰረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግስት የሀገሪቱን ህገ መንግስት እንደሚያከብርና የኦጋዴንን ችግር ከስረ መሰረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሄ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አውሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩፍ ነግረውታል።
በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ህዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል።
ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት 34 ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል።
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግስት በሶማሌ ህዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ህዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ ይያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል።
ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙአሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር።
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝነት ነው መጀመሪያ ዋና ዓላማዎቹ እንጂ በምዛት አስቀምጣችሁ ዲሁና በሰላም ዲሁሩ ማለት አይደለም። ያ የተዋገረው ለልነት ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ እንዲወስኑ ነው እንጂ ያለቀን አይደለም። ያ ሁሉ ሲሆኑ ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ምላ እንጂ ዝም ብሎ ጠመንጃ አስቀምጦ አዲስ አበባ ሄደው እንደዛ አለ ሁኔታው።
ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሶስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሰራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።
አንዱ በውጭ ስጋት በሶስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። መበንገጠል በአከራሪ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር
መሳሪያ አስቀምጧል በይፋ
ትልቅ ስህተት ነው። እሱም ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሳ እንትን የምናየውም የማናየውም ችግር እንዲፈጥሩ መደረጉ ትክክል አይደለም።
ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው?
አቶ ሰለሞን በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡም የራሱን እድል የራሱን እንዲወስንና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊነን ካለ እኛም ችግርን በለም እና ህዝቡ እንድጠየቅ ህዝቡ እድል እንዲሰጠው ከራቦቶች ስለነበረው ብዙ ጊዜዎች በመገናኛ ዘዴዎች እንደግዞ ህዝቡ ጥያቄዎች አሉ፣ ቅሬታዎች አሉ። ተጨቆናል፣ ተገስናል፣ ተረግጠናል፣ ፍትህ አላገኘንም ከተለያዩ ኢትዮጵያ ገኝ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ ህዝቡ ራሱን እድል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብን፣ እንቀበላለን ህዝቡ ከተቀበለ እና አሁን እንደሚታወቀው ፍቺ ዲሞክራሲ ይሰፈራል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ ላይ የሚሰፈነው ዲሞክራሲ የተሰፈነው ያሽ ናለው አንድ አካል በመሆን ችግር አላላቸው። ይህን ነው እኛም ብለን ምናለው እንጂ ህዝቡ ይገነጠል ወይም ወደን ሲገነጠል ብለን አለሞ ይሄ ፖለቲካ ደግሞ የሚያዋጣን ጉዳይ አለም እና ህዝቡ ራሱ የራሱን እድል እንዲጠየቅና የራሳቸውን እንዲወስኑ ነው ዋና አላማቸው እና ይህንን አሁን መልስ ብኝለት ይመስለኛል። አቶ ዶክተር አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ እና ስንከታተል በትግራይ የተከታተል ስሎ ችግሩ በቀላሉ ሊፈታ ይችላል ብለን ነው ይህንን ተግባራዊ ከሆነ ነው ብለን ምናል ነው እና ለወደፊቱም አብረ መኖርና ሰላም ሲሰፈን የሚደረግበት ሁኔታዎች የሰመቻቸው ስለሆነ ምናልባት ህዝቡ ራሱ ካልተረገጠ ፍቺ ካገኘ ዲሞክራሲ ካገኘ ይብሮ ትክራት የለም። ግን ህዝቡ ከጥንት ጀምሮ እስከዛሬ ድረስ ምንም ማለት ኢትዮጵያስ ስላቸው ምክንያቱም ከሰሜን ይመጡን የነበረው ጦር ህዝቡ እንዲረገጥ ይጮቀ ነበረ። ህዝቡ ምን ማለት ኢትዮጵያነት ስሚስል ይህ ሁኔታዎች ቁታቸው ያዛት ህዝቡ ህዝብ ከተሰጣቸው እና መሪ ተናገሮችን ቃላቶች ተግባራዊ ከሆኑ በፊቱ ምንም ችግር ከተፈጠሩ ህዝቡ ራሱ የራሱ ህግ ከወሰነ ያው የሚሮጥበት ምክንያት የለም። እኛ ደግሞ ህዝቡ ይህን ማድረግ አለባችሁ ብለን መስጠት አንችልም። እኛ የምንተወው ለህዝቡ ነው የምንተወው። ይህ ህዝብ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና አላማችን።
በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግስት ባለስልጣን አሁን የግጭት ጉዳዮች ተንታኝና መፍትሄ ተቋሚ። ተነስ ግደለው ቁረጠው አጥፋ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈልጊ ነው ብለው ያምናሉ?
እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድ እንደሆነ እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል፣ በሩቱ በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁናናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። 150,000 ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለ በአንድ ጽሁፍ ላይ ማስረጃዎቹ ሁሉ አቅርቤያለሁኝ። ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም፣ ከአፋቸው ይናገሩት እንጂ ጽሁፋቸው በሞላ የሚያሳየው ይሄንን ነው። ስለዚህ ይሄ በኮንዲሽን ነው መግባት ያለበት። አለቅድመ ሁኔታ ሊገቡ አይችሉም፣ ኢትዮጵያ ውስጥ ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው።
በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ
ኢትዮጵያ አይደለሁም እኮ እነሱ ናቸው እኮ ኢትዮጵያዊ አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ?
የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Kun Radio Sagale Amerikati.